ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ምሽት ግንቦት 19 2015 ዓ ም ዝግጅታችን ጀመረ። የምሽቱን ዘገባዎቻችን እናስተዋውቃችሁ። ድርቅ በተከሰተባቸው የኦሮሚያና ሶማሌ ክልሎች ያለው ምላሽ ዝቅተኛ መሆኑን ኢሰመኮ አስታወቀ። ወደ በኋላ ላይ እንመለስበታለን። በሌላ ዘገባ ደግሞ በምሽቱ የትግራይ ክልልን ለ10 ዓመታት ካስተዳደሩ የህወሓት የቀድሞ ከፍተኛ አመራር ከነበሩና በኋላም ከፓርቲው በመነጠል የራሳቸውን ፓርቲ በመመስረት በተቃዋሚነት የቆዩ እንግዳ ይዘናል።
ሁለት ነገሮች ነው ማነሳው። እዚህ ስምምነት ላይ ያሉ ቀዳዳዎች ሆነው የሚታዩኝ እና ለወደፊቱም ዘላቂ ሰላም እንዳይኖር ጦስ ሊሆኑ የሚችሉ ሁለት ነገሮችን አያለሁ። አንዱ ምንድን ነው? በዚህ ስምምነት ይሄ የደረሰው ጥፋት ተጠያቂነት እንዴት እንደሚፈታ ያስቀመጠበት አግባብ ትክክል አይደለም የሚል አስተያየት አለኝ። ምክንያቱም በሽግግር ፍትህ ፖሊሲ እንዲፈታ ነው ያስቀመጠው። ይሄ የሽግግር ፍትህ ፖሊሲ ደግሞ በሀገር ውስጥ ባሉት በዚህ ጦርነት ውስጥ በነበሩት ኃይሎች ጭምር እንዲፈታ የሚያስቀምጥ ነው እና በዚህ ተጠያቂዎች ራሳቸው አጥኚዎችም ይሆናሉ ማለት ነው፣ አጣሪም ይሆናሉ፣ ከሳሽም ይሆናሉ፣ ዳኛም ይሆናሉ ማለት ነው።
የሰማችኋቸው የአረና ሉዓላዊነትና ዴሞክራሲ ፓርቲ መስራችና አባል አቶ ገብሩ አስራትን ነው። በተለያዩ ወቅታዊ ጉዳዮች ላይ ከአሜሪካ ድምፅ ጋር ዘለግ ያለ ቆይታ አድርገዋል። ወደ በኋላ ላይ ይሰማል። የሙዚቃ ቃናና ሌሎች መሰናዶዎችም አሉን። ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር እንዲሁም ጽዮን ግርማ በአርቶቱ ከዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.venus.com ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ @ቪኦኤአምሃሪክ የፌስቡክ ገጻችን ላይ የሬዲዮ በቴሌቪዥን መሰናዷችንን ታገኛላችሁ። አሁን የሰዓቱን የዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የትግራይ ኃይሎች የጦር አካል ጉዳተኞች እንክብካቤ እየተደረገልን አይደለም በማለት በዛሬው ዕለት በመቀለ ከተማ ሰልፍ አካሄዱ። የጦር ጉዳተኞቹ በሁለት ወር ጊዜ ውስጥ ለሁለተኛ ጊዜ ባካሄዱት በዚህ ሰልፍ አመራሮች ረስተውናል፣ ከኛ ይልቅ በግል ሕይወታቸው ተጠምደዋል፣ ቀጣይ የጉዳተኞች ሕይወት ተረስቷል ሲሉ ተደምጠዋል። በዛሬው ዕለት በተካሄደው ሰልፍ ላይ የተሳተፉት በመቶዎች የሚቆጠሩ የጦር አካል ጉዳተኞች በቂ የሕክምና አገልግሎትና በቂ ምግብ ማግኘት አልቻልንም በማለት ተቃውሞ ያሰሙ ሲሆን ለጦር ጉዳተኞች ተብሎ የሚሰበሰበውን ሀብት አመራሮች እያባከኑት ነው በማለትም ቅሬታ አሰምተዋል። ከመቀለ ከተማ ምስራቅ አቅጣጫ ላይ ከምትገኘው አይናለም የተሰኘች መንደር ከ10 ኪሎ ሜትር በላይ በእግር ተጉዘው በመምጣት በከተማዋ ጎዳናዎች ላይ ጥያቄያቸውን ያሰሙት ሰልፈኞች በክልሉ ርዕሰ መስተዳደር ጽህፈት ቤት ገብተው ጥያቄያቸውን ያቀረቡ ሲሆን ከጊዜያዊ አስተዳደሩ ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ጋርም ተወያይተዋል። ከውይይቱ በኋላ አቶ አማኑኤል በሰጡት መልስ የጦር አካል ጉዳተኞቹን ጥያቄ ለመመለስ ጊዜያዊ አስተዳደሩ ከጦር ጉዳተኞች ጋር በመተባበር ይሰራል ብለዋል። ለተጎጂዎቹ የሕክምና አገልግሎት በተለይ የአጥንት ሕክምና ለመስጠት እቅድ ተይዞ እየተሰራ መሆኑንም የገለጹት ኃላፊው በቀጣይ የጦር ጉዳተኞችን ህይወት ለማስተካከል በክልሉ የአርበኞች ኮሚሽን ተቋቁሟል በማለትም ምላሽ ሰጥተዋል። ዘገባውን ያደረሰን ሙልጌታ ጽብሃ ነው። ሩሲያ ሶማሊያ ካልሻባብ አሸባሪ ቡድን ጋር የምታደርገውን ውጊያ ለመደገፍ ለሶማሊያ ታጣቂ ኃይሎች ድጋፍ ለመስጠት ሐሳብ ማቅረቧን የሶማሊያ ዲፕሎማቶች አርብ ዕለት አስታወቁ። ለጋዜጠኞች መረጃ ለመስጠት ስልጣን እንደሌላቸው በመግለጽ ስማቸው እንዳይገለጽ የጠየቁት ዲፕሎማቶች እንደተናገሩት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሐሳቡን ያቀረቡት ከሶማሊያቻቸው አብሺር ኦማር ጃማ ጋር በሞስኮ ተገናኝተው በተነጋገሩበት ወቅት ነው። ሆኖም ዲፕሎማቱ ሩሲያ ምን አይነት መሳሪያዎችን በተባበሩት መንግስታት ድርጅት ለረጅም ጊዜ የቆየ የጦር መሳሪያ እግድ ለተጣለባት ሶማሊያ እንዳቀረበች አልገለጹም። እንደ አውሮፓውያን አቆጣጠር በ2013 የሶማሊያ ሰራዊት ከእስላማዊ ታጣቂዎች ጋር የሚያደርጉትን ውጊያ ለማገዝ እግዱ በከፊል ተነስቶላታል። የሱዳን ጦር ተጠባባቂዎችና ጦረታ የወጡ የሰራዊቱ አባላት እንደገና እንዲመዘገቡ ጥሪ አቅርቧል። ጦሩ የቀድሞ ሰራዊቱ አባላት አቅራቢያቸው ወደሚገኙ የጦር ሰፈሮች በመሄድ እንዲመዘገቡ የጠየቀው ከተቀናቃኙ ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ጋር ለሚያደርገው ውጊያ ሰራዊቱን ለማጠናከር መሆኑ ቢገለጽም ሁኔታው ግጭቱን ሊያባብስ ይችላል የሚል ስጋት ፈጥሯል። የተኩስ ማቆም ስምምነቱን የሚከታተሉት ሳውዲ አረቢያና ዩናይትድ ስቴትስ ስምምነቱ በተሻለ ሁኔታ እየተፈጸመ ነው ቢሉም ድንገተኛ ውጊያዎች ሳምንቱ ሙሉ ቀጥለዋል። በተያያዘ ዜና የጦሩ ዋና አዛዥ አብዱል ፈታህ አልቡርሃን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አርብ ዕለት በጻፉት ደብዳቤ የሱዳን ልዩ መልእክተኛ ቮልከር ፐርትስ እንዲነሱ መጠየቃቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2021 የተሾሙት ፐርትስ ሱዳን ወደ ሲቪል አገዛዝ እንድትሻገር ግፊት ሲያደርጉ መቆየታቸውን አንዳንድ የጦር ሰራዊቱ አባላት የሚቃወሙ ሲሆን የመንግስታቱ ድርጅት ቃል አቀባይ ስቴቨን ዱጃ ታሪክ ዋና ጸሐፊው በደብዳቤው በጣም ደንግጠዋል ብለዋል። አክለውም ዋና ጸሐፊው ቮልከር ፐርትስ በሰሩት ስራ በጣም ኩራት ይሰማቸዋል ያሉት ዱጃሪክ በልዩ ወኪላቸው ያላቸውን ሙሉነትም በድጋሚ እንደሚያረጋግጡ ገልጸዋል። በዚህ ሳምንት በዩናይትድ ስቴትስ ጉብኝት ያደረጉት የቻይና የንግድ ሚኒስትር ዌንታኦ ዋንግ ከአሜሪካ የንግድ ሚኒስትር ጂና ሬማንዶ እና ከአሜሪካ የንግድ ወኪል ካትሪን ታይ ጋር ተገናኝተው ተወያይተዋል። ስብሰባው የተካሄደው የአሜሪካ ፕሬዝዳንት ጆ ባይደን በንግድና በጸጥታ ጉዳዮች የሻከረው የሁለቱ ሀገሮች የሁለትዮሽ ግንኙነት መሻሻል ማሳየቱን ካመላከቱና በየካቲት ወር የአሜሪካ ተዋጊ ጀት በአሜሪካ ግዛት ላይ ሲያንዣብብ የነበረ የቻይና የስለላ ፍኛን መጥቶ ከጣለ በኋላ ነው። በስቲምሰን ማዕከል የቻይና ፕሮግራም ዳይሬክተር የሆኑት ዩንሰን በሰጡት አስተያየት አሜሪካ ከቻይና ጋር የሁለት ኃያላን ሀገራት ፉክክር ማድረግ እንደምትችል ከማሳየትና የአየር ንብረት ለውጥን መዋጋትና ህገወጥ ዝውውሮችን ማስቆም በመሳሰሉ ጉዳዮች ላይ ትብብርን ከመፈለግ ባሻገር ቤጂንግ በዩክሬን ጦርነት ላይ ገንቢ ሚና እንዲኖራት ትፈልጋለች ብለዋል። ቻይና በበኩሏ ለሀገሯ አሳሳቢ በሆኑ አሜሪካ በግማሽ ኤሌክትሪክ አስተላላፊ በሆኑ ቴክኖሎጂዎች ላይ እንደጣለችው ገደብ የመሳሰሉ ጉዳዮች ዙሪያ ጥቅም ለማግኘት ፍላጎት እንዳላት ተዘግቧል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዶቻችን ጋር መልካም ቆይታ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቪኦኤ አማርኛ የቅዳሜ ምሽት ግንቦት 19 መሰናዶ ነው። ዝግጅቶቻችንን በአጭር ሞገድ 19 ሜትር ባንድ ላይ በ15660 ኪሎ ሄርዝ፣ በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርዝ ላይ ታገኛችኋላችሁ። ወደ ምሽቱ ዘገባዎቻችን እንሻገር። ድርቅ በተከሰተባቸው የኦሮሚያና ሶማሌ ክልሎች ያለው ምላሽ ዝቅተኛ መሆኑን ኢሰመኮ አስታወቀ። ኮሚሽኑ በትላንትናው ዕለት ባወጣው መግለጫ በአተገባበር ክትትል በተሰራበት በኦሮሚያ ክልል ቦረና ዞንና በሶማሌ ክልል የተለዩ ቦታዎች ዝናብ መዝነቡ የድርቁ አደጋ ማብቂያ ተደርጎ መወሰድ የለበትም ብሏል። ዝናቡ ይዞ የሚመጣው የራሱን መዘዝ መኖሩንም የገለጹት የኢሳመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመሆኑም የህብረተሰቡን መተዳደሪያ ማስፋትና በዘላቂ መፍትሄ ፕሮጀክቶች ላይ በትኩረት ሊሰራ እንደሚገባ መክረዋል። በተያያዘ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በድርቁ በተጠቁ የኢትዮጵያ ክልሎች ከ11 ሚሊዮን በላይ ሰዎች የምግብ ዋስትና እጦት ገጥሟቸዋል ብሏል። ኬኔዲ አባተ ዝርዝር አለው።
በኦሮሚያና በሶማሌ ክልሎች የተከሰተውን የድርቅ አደጋ በተመለከተ ክትትል በማድረግና ከሚመለከታቸው የክልሎቹ መንግስታትና መንግስታዊ ያልሆኑ ድርጅቶች ጋር በመወያየት ባወጣው ሪፖርት ያቀረባቸው ምክረ ሐሳቦች አፈጻጸም መጠናከር እንዳለባቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ አስታውቋል። ኮሚሽኑ የአተገባበር ክትትል አደረኩባቸው ያላቸው ቦታዎች በተደጋጋሚ ጊዜያት በድርቅ የሚጠቁ መሆናቸውን ጠቅሶ የድርቁ አደጋ በተለየ መልኩ የተራዘመና ሰፊ ቦታዎችን ያካለለ እንደመሆኑ በማህበረሰቡ ኢኮኖሚያዊና ማህበራዊ መብቶች ላይ የደረሰው ተጽዕኖ ከበፊቱ ጨምሮ ይገኛል ብሏል። በሁለቱም ክልሎች በምግብ እጥረት የሚገለጽ በአረጋውያን፣ በነፍሰ ጡርና በሚያጠቡ እናቶችና ህጻናት ላይ የሚታይ ጉዳት ጨምሯል ሲልም አክሏል። ይህም በአፋጣኝ እንዲተገበሩ ተብለው የተሰጡ ምክረ ሐሳቦች አተገባበር ዝቅተኛ መሆኑን እንደሚያሳይ የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምጽ ገልጸዋል።
የሰጠናቸው ምክረ ሐሳቦች በመሰረታዊነት እንግዲህ ዘላቂ የሆነ መፍትሄ በድርቅ ለሚጎዱ ማህበረሰቦች እንዲደረግ እንዲሰራ፣ ከዛም አልፎ ደግሞ አፋጣኝ የሆኑ ነፍስ አድን እርዳታዎች በወቅቱ እንዲደርሱ፣ የማህበረሰቡን የኑሮ ሁኔታ የሚያሻሽል አይነት አማራጭ የሆኑ መተዳደሪያዎች እንዲኖሩ ማድረግ ወዘተረፈ የሚሉ ናቸው። እንግዲህ በክትትል ሪፖርታችን እንዳየነው አብዛኛው ምክረ ሐሳቦቻችን እንግዲህ ጥረት ተደርጓል። በመንግስትም አካላት እርዳታ በማሰባሰብ ለማህበረሰቡ ለማድረስ የተደረጉ ጥረቶች አሉ። ነገር ግን እንደው ርዕሱን ካየኸው የመግለጫችንም እርዳታው ስሙ ትልቅ ነው፣ ሲደርስ ግን ትንሽ ነው በሚል አይነት መንፈስ ነው። ምክንያቱም ሲወራ ተጋኖ ነው የሚወራው፣ የሚዲያ የደረሰ ይመስላል፣ ግን በማህበረሰቡ ጋር ሲወርድ ግን በቂ እንዳልነበረ፣ ስለዚህ የድርቁ ምላሽ በቂ እንዳልነበረ በተገቢው መልኩ ለሚመለከታቸው ተጎጂዎችም በአግባቡ በአንዳንድ ቦታዎች አለመድረሱን፣ እንደውም በመሀል የሙስና አይነት ነገሮች እርዳታዎቹን ለሚመለከታቸው ተጎጂዎች ሳይሆን ለግል ጥቅም የማዋል ነገር፣ ያንንም አልፎ የተወሰኑ ተጠያቂነቶች እንኳ ቢኖሩም በአብዛኛው ግን ተጠያቂነቶች ሳይኖሩ የቀሩ መሆኑንና እነዚህ አይነት አዳዲስ ግኝቶችም የተገኙበት ነበር።
የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለም በመንግስትና መንግስታዊ ባልሆኑ አካላት እየተተገበሩ ያሉ ምክረ ሐሳቦችና የተወሰዱ እርምጃዎች አበረታች መሆናቸውን ገልጸው አተገባበሩ በተደራሽነቱ በተስማሚነቱና በተዛማጅነቱ እየጨመረ ማህበረሰቡ መልሶ እስኪቋቋም ድረስ ሊቀጥል ይገባል ማለታቸው በመግለጫው ተጠቅሷል። በሌላ በኩል በሁለቱም ክልሎች በአሁኑ ወቅት ዝናብ መገኘቱ የድርቁ አደጋ ማብቂያ ተደርጎ መወሰድ እንደሌለበት አሳስበዋል። ዝናቡ ይዞ የሚመጣው የራሱ መዘዝም መኖሩን የገለጹት የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመሆኑም የህብረተሰቡን መተዳደሪያ ማስፋትና የዘላቂ መፍትሄ ፕሮጀክቶች ላይ በትኩረት ሊሰራ እንደሚገባ መክረዋል።
የድርቁ ሁኔታ እየሰፋ እየሄደ በኋላ ላይ ደግሞ አምና ክትትሉን ስንሰራ እንስሶቻችን ህይወታቸውን ለማዳን ነበረ የሚደረገው ጥረት። ዘንድሮ ላይ ስንሄድ ግን ያሉን እንስሶቹን ሳይሆን የራሳችን ህይወት እንዲጠበቅ ነው አሁን የምንፈልገው የሚል ነው እና ሁኔታው የባሰ መሆኑን፣ ነገር ግን በመሀል ላይ ዝናብ ዘንቧል። ያው ዝናቡ ስለዘነበ ብቻ መፍትሄ ተገኘ ማለት አይደለም በመሰረታዊነት። ምክንያቱም ይሄ ድርቅ በየጊዜው የሚፈጠር ነው እና ዘላቂ መፍትሄ ይሻል። ማህበረሰቡ ባህሉና እሴቱን ጠብቆ ሌላ መተዳደሪያ ሊሆነው የሚችል አይነት እና ያለውንም የአሁኑንም መተዳደሪያውን በተለይ አርብቶ አደር አካባቢ ነው እና እሱም በዘላቂነት ለድርቁ መንስኤ የሆኑ ነገሮችን በሚፈታ መልኩ ዘላቂ መፍትሄዎች ያስፈልጋሉ ከሚል እሳቤ ነው። ሁለተኛ ዝናቡ ራሱ ሲዘንብ ደግሞ አብሮት ይዞት የመጣው ችግሮች አሉ። ምክንያቱም የእንስሳት ቅሪት አካላት ባልተነሱበት ባልተወገዱበት ሁኔታ ነው ዝናቡም የመጣው እና ውሃዎች መበከል፣ የአየር ጸባዩ መለዋወጥ እና በተለይ አሁን ኮሌራ መከሰቱን እዛ አካባቢ አሁን ደግሞ ወደ ደቡብ አካባቢ እየተስፋፋ መምጣቱን የተወሰኑ አካባቢዎች ላይ ያየን ነው። ስለዚህ ዝናብ ዘነበ ብለን ማቆም የለብንም። መንግስት አሁንም ዘላቂ የሆኑ መፍትሄዎች ለማህበረሰቡ ሊሰጡ ይገባል ብለን ለማሳሰብ ነው።
ኢሰመኮ በዛሬው መግለጫው በሂደት እንዲተገበሩ ተብለው ከተሰጡት ምክረ ሐሳቦች መካከል የዘላቂ መፍትሄ ፕሮጀክቶች አፈጻጸም፣ በተለይ በቦረና ዞን ያለው የፊና ውሃ ልማት ፕሮጀክት አተገባበር የተሻለና የሚበረታታ ሆኖ አግኝቻለሁ ብሏል። ከኦሮሚያና ሶማሌ ክልሎች በተጨማሪ በሌሎችም ቆላማ አካባቢዎች የተከሰተውን አስከፊ ድርቅ ተከትሎ መንግስት ካስቸኳይ ድጋፍ አቅርቦት በተጨማሪ ለድርቅ ተጋላጭ በሆኑ አካባቢዎች ዘላቂ መፍትሄዎችን ለማምጣትም በመስራት ላይ መሆኑን በተደጋጋሚ ቢገልጽም እርምጃው በቂ እንዳልሆነና መጠናከር እንዳለበት ኢሰመኮ አሳስቧል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በድርቅ በተጠቁ የኢትዮጵያ ክልሎች ከ11 ሚሊዮን በላይ ሰዎች የምግብ ዋስትና ጦት ገጥሟቸዋል ሲል በሳምንታዊ የሁኔታዎች ሪፖርቱ ገልጿል። ይህም የገቢ ምንጫቸውን ከማጣታቸው ጋር ተዳምሮ ህይወትን ፈታኝ እንዳደረገባቸው ነው የገለጸው። በመጋቢትና በሚያዝያ ወር የተሻሻለ የዝናብ ሁኔታ ቢኖርም በእነዚህ አካባቢዎች ያለው የምግብ ፍላጎት አሁንም ከፍተኛ ነው ሲልም ኦቻ አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተመስናዳችን የቀድሞ የህወሓት ከፍተኛ አመራር ከነበሩትና በኋላ ላይም ከፓርቲው በመለየት የአረና ሉዓላዊነትና ዴሞክራሲ ፓርቲን በመመስረት አገዛዙን ሲቃወሙ የቆዩት አቶ ገብሩ አስራት ጋር ያደረግነው ቆይታ ነው። አቶ ገብሩ አስራት ባለፉት 2 አመታት በፌደራል መንግስትና በትግራይ ኃይሎች መካከል ሲደረግ በቆየው ጦርነት ስለ ፕሪቶሪያው ስምምነትና አፈጻጸም እንዲሁም የተለያዩ መደረግ አለባቸው በሚሏቸው ጉዳዮች ዙሪያ መቀሌ ከሚገኘው ዘጋቢያችን ሙልጌታ አጽባሃ ጋር ዘለግ ያለ ቆይታ አድርገዋል። ወደዛው እንለፍ።
የትግራይ ክልልን ለ10 አመታት ያህል ያስተዳደሩ የህወሓት ከፍተኛ አመራር የነበሩ በፓርቲው ላይ በተፈጠረ የፖለቲካ ልዩነት ደግሞ የ93 ክፍፍል ተብሎ በሚጠራው ጊዜ ከህወሓት የተለዩ ቀጥሎም በትግራይ ክልል አረና ለሉዓላዊነትና ዲሞክራሲ ከመሰረቱ መካከል አንዱ አቶ ገብሩ አስራት ለቃለ መጠይቅ ፈቃደኛ ስለሆኑ በጣም አመሰግናለሁ። እና ጥያቄን ልጀምር። አቶ ገብሩ አስራት በጦርነቱ 2 አመታት ወይም ከዛም በላይ ብዙም በሚዲያ ላይ ቀርበው አስተያየት ሲሰጡ አላየናቸውም እና ምክንያቱ ምንድን ነው?
እንደሚታወቀው እኔ ፓርቲ አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ጦርነቱ ከመጀመሩ በፊት ጀምሮ የእኛ አቋም ጦርነቱ በድርድርና ሰላማዊ በሆነ መንገድ መፈታት አለበት የሚል አቋም ነበረን። ይህን አቋማችን ነው ስናራመድ የነበረው በግልም እንደ ፓርቲም። ያም ሆኖም እንግዲህ ከጦርነቱ በፊት በተደጋጋሚ የጦርነቱ አዝማሚያ የማይታይ ስለነበረ ጦርነቱ መቆም አለበት፣ ይህ ጦርነት ማንንም የሚፈይድ ጦርነት አይደለም፣ ጥፋት እንጂ ምንም ከዚህ የምናገኘው ነገር የለም በሚል ደጋግሜ መግለጫ ሰጥ ነበር። ከዛ በኋላም በተለያዩ አግባቦች ለምሳሌ በኤምባሲዎች እንዲሁም አልዓይን በሚባለው የዜና ወኪልም መግለጫዎች ሰጥቻለሁ። ይሄ ጦርነት በሰላም መፈታት እንዳለበት፣ ሻዕቢያ ከትግራይ ብሎም ከኢትዮጵያ መውጣት እንዳለበት፣ የትግራይ አስተዳደር በህገ መንግስት መሰረት ወደ ነበረበት መመለስ እንዳለበት፣ ከዚያም በኋላ ጥያቄ ካለ በሰላማዊና ህጋዊ መንገድ መፈታት እንዳለበት፣ እንዲሁም እርዳታ ወደ ትግራይ መግባት እንዳለበት በተደጋጋሚ በወክሌ አሳስብ ነበር። ለኤምባሲዎችም ዓለም አቀፍ ተቋማትም አሳስብና ገልጽ ነበር። ከዛ በተጨማሪም እንደ ፓርቲ 3-4 መግለጫ ወጥተናል። እንደ አረና ጦርነቱ እነዚህ አሁን የገለጽኳቸውን አቋሞች ተግባራዊ ካልሆኑ በስተቀር ጥፋት ነው የሚያስከትለው፣ ውድመት ነው የሚያስከትለው፣ በአገር ደረጃም ወደ ባሰ ቀውስ ይከተናል የሚል መግለጫ ስንሰጥ ቆይተናል። ስለዚህ እርግጥ ሀሳብ ለመግለጽም ሞክር ነበር በአንዳንድ ሚዲያዎች፣ ግን ፍላጎታቸው በመንግስት በኩል የነበሩ ሚዲያዎችና ከእነሱ ጋር አብረው የሚሰሩ ሚዲያዎች ጦርነቱን እንዳበረታታ፣ ይሄ ጦርነት ህግ የማስከበር ጦርነት ስለሆነ ይሄን ደግፌ እንድወጣ አካኪ ዘራፍ እንድል ነው ፍላጎታቸው። ይሄ ደግሞ ማድረግ አልችልም። በሌላ በኩል የነበሩትም ቢሆኑ ዋናው ጉዳይ በሰላም ጉዳይ ከተናገርክ የሚቀበሉ አይደለም፣ ነገሩ ሰላማዊ መንገድ ይፈታል የሚል የሚቀበሉ ሚዲያዎች አልነበሩም። ጦርነትን ደግፈህ ጦርነቱ እንዲቀጥል ነው ፍላጎታቸው የነበረ። ስለዚህ በዚህ መንገድ ብዙም ሚዲያ ላይ አልታየሁም፣ ግን መግለጫ አልሰጠሁም፣ የተለያዩ ሙከራዎችን አላደረግኩም ማለት ግን አይደለም።
ያለፉት 2 አመታት ጦርነት እንዴት ይመለከቱታል እርስዎ?
እኔ ይሄ ጦርነት እንዳልኩ ከጀምሩ መካሄድ ያልነበረበት ጉዳዩ በሰላማዊ እና በውይይት መፈታት በድርድር መፈታት ፖለቲካው ጉዳዮች በፖለቲካው መንገድ መፈታት አለባቸው የሚል እምነት ነበረኝ። ይቻልም ነበር። አሁን በፕሪቶሪያ ላይ የተደረገው ስምምነት ቀደም ብሎም ሊደረግ ይችል ነበር። ዋናው ነገር በሁሉም በኩል ፍቃደኞች አልነበሩም። እንግዲህ ሲጀመር እንደ ፖለቲካ ልዩነት ኢህአዴግ መሰነጣጠቅ ነው ወደዚህ ወሰደን። ኢህአዴግ ሲሰነጣጠቅ ፖለቲካ አንድምታው በጣም ወደ ህዝብም ተሻግሯል፣ ወደ ደጋፊዎችም ተሻግሯል። ስለዚህ ከዚህ አንጻር ነገሩ የተካረረ ሄዷል። ይሄ የፖለቲካ ልዩነትና መካረር ወደ ግጭቶች እና ብሎም ወደ ጦርነት ወስዶናል። ሲጀመር የስልጣን ሽኩቻ ነበር፣ ኋላ ላይ ግን ህዝባዊ መልክ፣ ኋላ ላይ ግን የሲቪል ጦርነት ሆኖ ቀጥሏል። ኋላ ላይ በተለይ ጣልቃ ገብነቱ የበረታ ሲሄድ፣ የሻዕቢያ ጣልቃ ገብነት፣ የሌሎችም ኃይሎች ጣልቃ ገብነት በዚህ በሰሜን ኢትዮጵያ በተለይ በትግራይ ሲካሄድ ግን ጦርነቱ በአጠቃላይ ህዝቡ የተሳተፈበት ጦርነት ሆኗል። እና ይሄ ነገር በጣም በታሪካችን አይተነው በማናውቅ መንገድ በህይወታችን አይተነው በማናውቅ አግባብ ውድመት፣ ጥፋት ያደረሰ ጦርነት ነበር። በሁለቱም በኩል ሰላምን እንደ ስልት እንጂ እንደ መርህ አልተቀበልቱም ነበር። በብልጽግና በኩል ሰላም ሲል ጊዜ መግዣ፣ ደጋፊ መግዣ፣ በዚህ በህወሓትም በኩል የተለያዩ ቅድመ ሁኔታዎች መጀመሪያ 8 ቅድመ ሁኔታዎች ተቀምጠዋል። ኋላ ላይ ደግሞ 5 ቅድመ ሁኔታዎች ተቀምጠዋል። ስለዚህ ሁለቱም መቀጠል ባልቻሉበት ሁኔታ ነው ወደ ፕሪቶሪያ የገቡት። በሁለቱም ፍቃድ የመጣ ሳይሆን የሁለቱም በጦርነቱ ሂደት የደረሰባቸው ኪሳራ ያስከተለው ነው። መንግስት በወታደራዊ በኩል ከሻዕቢያ ጋር ተዳምሮ የተሻለ የበላይነት የነበረው ቢመስልም ከኢኮኖሚና ከዲፕሎማሲ አንጻር ግን በጣም ትልቅ ኪሳራ የደረሰበትና ጦርነቱ መቀጠል የማይችልበት በዚህም በኩል በትግራይም በኩል የነበረው ኃይል እንዲሁ ጦርነቱ የማይቀጥልበት ደረጃ ስለደረሰ በዚህ ነው ሰላም የመጣው እንጂ አንዱ አሸናፊ ሆኖ የማይወጣበት ሁኔታ ጦርነቱ አገሪቱን ጠቅላላ የሚያደቅ አካባቢውን በጠቅላላ የሚያደቅ ሆኖ ሲያገኙት ሰላም ተፈራረሙ። ይሄ ነገር ቀደም ብሎ መደረግ የሚችል ነበር የሚል እምነት አለኝ። ስለዚህ ለወደፊትም ይሄ ትልቁ ነገር በኃይል የሚፈታ ነገር እንደሌለ ያመላከተ ጦርነት ነው።
ከሶስት ዓመታት በኋላ ይመስለኛል ወደ መቀለ ከተማ መጥተዋል እና መቀለ ከተማ እንዴት አገኙት? አካባቢው ህዝቡስ እንዴት አገኙት? እርስዎ በሚዲያም ይከታተሉት የነበረ እና በአካል ሲያገኙት ምን ተሰማዎት?
እኔ እንግዲህ ከመቀሌ አልወጣሁም። መቀሌ ላይ ያየሁት ግን በጣም የሚያሳዝን ሁኔታ ነው። አሁን ለእኔ እጅግ ያሳዘነኝ አንድ በጣም አፍላ ወጣቶች በክራች የሚሄዱበት አካላቸው ጎድሎ በከተማ ውስጥ ብዙ የሚንቀሳቀሱበትና በጣም እነዚህ ደግሞ እድሜያቸው አብዛኛዎቹ ከ16 17 እስከ 20 ያለ እድሜ ነው አብዛኛዎቻችን ያየሁትና በጣም ያሳዝናል። እነዚህ በዚህ ጥሩነት አካላቸው ጎድሎ ተቸግረው ሳያቸው በጣም ትልቅ ሀዘን ነው የተሰማኝ። ሌላ በርካታ ተፈናቃዮች በየትምህርት ቤቱና በከተማው አሉ። እነዚህ ቤት ነበራቸው፣ ንብረት ነበራቸው፣ የሚመሩት ህይወትና ቤተሰብ ነበራቸው። አሁን ግን ወደ ተጧሪነት የወረዱበት ሁኔታም በጣም የሚያሳዝን ነው። እስካሁንም ድረስ ወደ ቀያቸው አልተመለሱም። ይሄ ሌላ የሚያሳዝን ክስተት ነው። የለማኙ ቁጥር በገጠር ያለው የእርዳታ ድርሻ፣ የኢኮኖሚው መፈራረስ የሚያሳይህ በጣም በርካታ ለማኞች ከተማይቱን ያጨናንቁበት ሁኔታም አያለሁ። ስለዚህ ስራ አጦችም እንዲሁ በርካታ ናቸው። ስራ በሚገባ የተጀመረ አይደለም። ስራ አጡም በጣም በርካታ ነው እና እነዚህ ሰብአዊ ገጽታዎች በጣም የሚያሳዝኑ ናቸው። ከመሰረተ ልማት ውድመት አንጻር መቀሌ የተሻለ ነው ከሌላው አካባቢ። እንደምሳሌ ወደ ሰሜን ስትሄድ ወደ ውቅሮ፣ አዲግራት እንደዚያ ብለህ ወደ አድዋ፣ አክሱም፣ ሽረ ስትሄድ ውድመቱ በጣም ከፍተኛ እንደሆነ ያነጋገርኳቸው ሰዎች ይነግሩኛል። መቀሌም በተወሰነ በዝርፊያም በጥቃትም እንዲሁ የፈራረሱ ፋብሪካዎችም አሉ፣ የተዘረፉ ፋብሪካዎችም አሉ። ከመሰረተ ልማት አንጻር ግን የተሻለ ነው፣ ከሌሎችም የተሻለ ነው። እንደዚያም አልጠበቁም። ደህና ከተማው የተጠበቀ ነው ከመሰረተ ልማት አንጻር ሳየው። ያም ሆኖ ግን ዋናው ጉዳይ ይሄ ሰብአዊ ቀውሱ የፈጠረው ችግር ስለሆነ ይሄ እንዲያውም ለወደፊቱ መፍትሄው በጣም ከባድ እንደሚሆን በማይበት መንገድ ነው ያየሁት ያለው።
ይህ ሁሉን ያስከተለ ጦርነት በሰላማዊ መንገድ እንዲፈታ በፕሪቶሪያ ጥቅምት 23 2015 ዓ.ም በህወሓትና በኢትዮጵያ ፌዴራል መንግስት መካከል ፊርማ ተፈርሞ ወደ ሰላማዊ ጉዞ ተጀምሯልና ይህ የፕሪቶሪያ ስምምነት እንዴት ይመለከቱታል? ትግበራውስ እንዴት ያዩታል? አለፉት 6-7 ወራት ያህልን ወደ ትግበራ እየተገባ ስላለ
በእውነቱ በህይወቴ ደስ ካለኝ ጉዳዮች አንዱ ይሄ የፕሪቶሪያ ስምምነት ሲፈረም ነው። ምክንያቱም ጦርነቱን እከታተለው ነበር። በየቀኑ ከአንድ ሺህ በላይ ወጣት ያልቅበት የነበረ በረሃም ያልቀውን ትተህ በጦርነቱ ግንባር በርካታ ወጣቶች ለዚች ሀገር አለኝታና ተስፋ የሚሆኑ ወጣቶች ያለቁበት ወይ አካል ጉዳተኞች የሆኑበት ስለሆነ አንድ ቀንም ጦርነቱ ሲቆም በጣም የነዚህ ህይወት እንደሚድን የነዚህ አካል እንደሚድን ተገንዝቤ ስለማየው በጣም ነው የተደሰቱ። ከመጠን በላይ ነው የተደሰትኩት ይሄ ጦርነት ሲቆም። ምኞቴ ከዚያም ቀደም ብሎ እንዲቆም ነበር ምኞቴ፣ አልሆነም። ይሄ ሲሆን ግን በማንም ይፈረም በማንም ይምጣ ይሄ ጦርነት መቆሙ ለእኔ ትልቅ ደስታ ነው የሰጠኝ። ብዙዎችን እፎይታ የሰጠ በየቤተሰቡም በጣም እኔ ብቻ ሳይሆን ህብረተሰቡም በጣም ደስ ያለውና ለወደፊቱ እንደዚህ ወዳለ አጥፊ አውዳሚ ጦርነት አክሳሪ ጦርነት እንደማይገባ የተናገረው ነው ያለው ህብረተሰቡምና የዚህ ተጋሪ ነኝ። እንግዲህ ሁለት ነገሮች ነው የማነሳው እዚህ ስምምነት ላይ ያሉ ቀዳዳዎች ሆነው የሚታዩኝ እና ለወደፊቱም ዘላቂ ሰላም እንዳይኖር ጦስ ሊሆኑ የሚችሉ ሁለት ነገሮችን አያለሁ። አንዱ ምንድን ነው? በዚህ ስምምነት ይሄ የደረሰው ጥፋት ተጠያቂነት እንዴት እንደሚፈታ ያስቀመጠበት አግባብ ትክክል አይደለም የሚል አስተያየት አለኝ። ምክንያቱም በሽግግር ፍትህ ፖሊሲ እንዲፈታ ነው ያስቀመጠው። ይሄ ሽግግር ፍትህ ፖሊሲ ደግሞ በሀገር ውስጥ ባሉት በዚህ ጦርነት ውስጥ በነበሩት ኃይሎች ጭምር እንዲፈታ የሚያስቀምጥ ነው እና በዚህ ተጠያቂዎች ራሳቸው አጥኚዎችም ይሆናሉ ማለት ነው፣ አጣሪም ይሆናሉ፣ ከሳሽም ይሆናሉ፣ ዳኛም ይሆናሉ ማለት ነው። ይሄ አንዱ ችግር ነው እና ጥፋተኛ ገለልተኛ በሆነ ወገን ተጣርቶ ወንጀላቸውም እዚህ የተፈጸሙ ወንጀሎች ምሳቸው ዓለም አቀፍ ባህሪ ያላቸው እንጂ የአካባቢ ወንጀሎችም አይደሉም። በሀገር ውስጥ ብቻ የሚታዩ ወንጀሎችም ስላልሆኑ ይሄ አካሄድም ሻዕቢያንም ጭምር የሚያስጠይቅ አይደለም። ምክንያቱም እሱ የውጭ ኃይል ነው፣ በኢትዮጵያ በሚደረገው የሽግግር ፍትህ ፖሊሲ ሊዳኝ አይችልም። ስለዚህ ከመሰረቱ ገለልተኛ ሆነ ዓለም አቀፍ አጣሪ ቡድን ታይቶ ተጠንቶ ወንጀሉ ምንድን ነው፣ የፈጸመውስ ማን ነው፣ የሚጠየቀውም የሚከሰስበትም አግባብ የሚታይበት ሁኔታ ከሌለ በስተቀር ፍትህ ተግባራዊ ይሆናል የሚል እምነት አለኝ። ይሄ ነው አንዱ ቀደዳው። ሁለተኛው ሰላሙ ተፈጥሮ ቲዲኤፍም ትጥቁ እንዲፈታ ስምምነት ተደርጓል። በዚህ ግን ለዚህ ዋስትናው ለወደፊቱ ሻዕቢያ ትግራይ እንደማያጠቃ ሻዕቢያ ካለው ከያዘው መሬት የትግራይ መሬት ወይ የኢትዮጵያ መሬት እንደማይለቅ ማን ነው ይሄ ዋስትና የሚሰጠው? ጋራንተሩ ማን ነው? ሌሎችም እንዲሁ ጋራንተሮች የዚህ ሰላም በነበረበት የማይቀጥል መሆኑን ማን ነው ዋስትና የሚሰጠው የሚለውን በግልጽ የተቀመጠ አይደለም። አሜሪካኖች በዚህ ድርድር ተሳትፈዋል፣ አፍሪካ ህብረትም ተሳትፈዋል። ግን እዚህ ሰነድ ውስጥ እነዚህ ዋስትና የሚሰጡት ለዚህ ለሚፈጠረው ችግር ዋስትና ይሰጣሉ ተብሎ ግን የተቀመጠ ስለሆነ እነዚህ ሁለት ቀዳዳዎች እንዳሉት ተገንዝቤያለሁ። በተረፈ ያው ጊዜ ወስዷል፣ ይገባኛል። ብዙ መፈታት ውስብስብ ነው ችግሩ፣ በጣም የተወሳሰበ ስለሆነ እንዲሁ እዛ ስምምነት በተደረገው በአጭርና በወራት ብቻ የሚያልቅ እንዳልሆነ እገነዘባለሁ። ይሄ ስለሆነ ጊዜ መውሰዱ ምንም እስከዚህም ድረስ እንደ ትልቅ ጥያቄ አያውም። እዚህ ከተፈናቃዮች ስቃይ፣ ከትራጡ ስቃይ አጠቃላይ ሳየው ቶሎ መፍጠን ነበረበት። ግን ባይፈጥንም አቅጣጫው ሰላም እስከመጣ ድረስ የተወያዩ ተጨማሪ የሰላም እርምጃዎች እስክትወሰዱ ድረስ ጊዜውን እንዳለ እቀበለው አለ የምቀበለው ነው። ይሄ እንደዚህ ነው የማየው ስለተወሰደው ጊዜ።
በቀጣይስ ወዴት የሚያመራ ይመስሎታል? አሁን ያለውን አካሄድ በጠቅላላውን የትግራይ ሁኔታ እንዲሁም የአካባቢ ሁኔታዎች ወዴት እያመሩ ናቸው ብለው ያምናሉ እርስዎ?
ችግሩ በተለይ ከጦርነቱ ማግስት በኋላ በጣም ጥልቀት ያገኘና ለመፍትሄውም በጣም ከባድ የሆነ ጥልቀት አለው። እንግዲህ ውጤቱ የኢትዮጵያ ፖለቲካ ቀውስ ወደ ጸጥታ ቀውስ ወደ ወታደራዊ ቀውስ ወስዶናል። መፍትሄው እዛ ፖለቲካ ቀውስ የመፍታት ጉዳይ ነው መታየት ያለበት መስሎ የሚታይ። ድሮም ቢሆን ምንድን ነው የኔ አቋም? የፓርቲያችንም የሌሎችም ከኛ ጋር አብረው የሚሰሩ ፓርቲዎች አቋም በኢትዮጵያ ሰላም ይመጣ ዘንድ በማዕቀፍ ደረጃ ሁሉም አካታች የሆነ ድርድር መካሄድ አለበት። ይሄ እስሙላ አሁን እንደተቋቋመው የብሔራዊ ምክክር ኮሚሽን የሚለው የአንድ ፓርቲ የብልጽግና ፓርቲና የፓርላማው በአንድ ፓርቲ የሚመራ ፓርቲ የተቋቋመ ሳይሆን ይሄ ቅቡልነት የለውም፣ አካታችም አይደለም። በዚህ መንገድ መፍትሄ አይመጣም። ስለዚህ በእውነት ሁሉም ባለድርሻ አካሎች አካቶ የሚደረግ በአገር ደረጃ ድርድር ተደርጎ አዲስ ፖለቲካዊና ማህበራዊ ውል መኖር አለበት እላለሁ። ትግራይም ውስጥ ተመሳሳይ ነገር፣ ትግራይም ውስጥ ቢሆን አሁን ጊዜያዊ መስተዳደር ተቋቁሟል። ይህም ቢሆን በእኔ አስተያየት አካታች አይደለም። የአንድ አመለካከት የአንድ ኃይል አመለካከት ይዞ የሚሄድ ነው። በትግራይ ይብዛም ይነስም ተቃዋሚዎች አሉ፣ የተለያየ ጥቅምና ፍላጎት ያላቸው ቡድኖችም አሉ። እነዚህን ያሳተፈ መሆን አለበት። ልክ እንደዛ በሀገር ደረጃ መፍትሄ እንዳለው በትግራይም ደረጃ በዚህ መገን እንጂ በአንድ ፓርቲ ለዛውም ለቀውሱ መነሻ በሆነ ፓርቲ ይፈታል የሚል እምነት የለኝም። ስለዚህ በተለይ አሁን የማያቸው ደግሞ አዝማሚያዎች በጣም አስጊያዘን በሽግግር መንግስቱና በህወሓት መካከል የተጀመረው ሽኩቻ ይሄ ወደ ባሰ ዋጋ ያስከፍለናል የሚል እምነት አለኝ። ዋጋም የሚያስከፍል ይሆናል። እንግዲህ ይሄን እያልኩ ያለሁት ሰላም ይመጣ ዘንድ ሁሉ ነገር ሁሉም ጊዜ ለውይይት ለድርድር መንገድ ካልከፈቱ ያየነው አይነት ጥፋት በክልላችን በውስጣችንም ሊመጣ እንደሚችል ስጋት አለኝ። ስለዚህ ይሄም ቆም ብሎ እንደገና ጥፋት ተፈጽሞ ወደ ሌላ የውስጥም ቀውስና ጥፋት እንዳናመራ ስጋት አለኝና ይሄ አካታች በሆነ እዚህም ሁሉንም አመለካከታች ሁሉንም ፍላጎቶች ያካተተ ማለት እንግዲህ መንግስት እንኳ ተመስርቷል። በሌላ አግባብ እነዚህን የሚያካትት አካሄድ እስከሌለ ድረስ ትግራይም ውስጥ አስተማማኝ ጸጥታ፣ አስተማማኝ ሰላም ይኖራል የሚል እምነት አለኝ እና ዘላቂ የሆን ዘንድ ማካተት ዋናው መርህ መሆን አለበት በሁሉ።
በመጨረሻ ላይ ስለ ፓርቲያቸው አርና ለሉዓላዊነትና ዲሞክራሲ ቀጣይ እቅዶቹ ምን ይመስላል? ከጦርነቱ ተወጥቶ አሁን የሰላማዊ ፖለቲካ ሂደት በክልሉ እንቅስቃሴ የጀመረ እስካለ ድረስ አርና በዚህ ጉዳይ ድርሻው ምን ይሆናል?
አረና በጦርነቱ እጅግ የተጎዳ ፓርቲ ነው። ሁሉም ኃይሎች ነገሮችን በጦርነት መንገድ ለመፍታት ያሰቡበት ነበር እና በመንግስት በኩል ስትሄድ፣ በብልጽግና በኩል ስትሄድ የሚጠይቅ ጥያቄ ይሄን ጦርነት ትክክለኛ ነው ፍትሐዊ ነው ብለህ እመንልኝ የሚል ነበር። በዚህም በኩል ይሄ ጦርነት እንደግፋችሁ ቁሙ የሚል ነገር፣ በመሀል የሚባል ነገር የለም የሚል አስተያየት ነበር። እኛ ደግሞ አቋማችን በሰላማዊና ህጋዊ መንገድ መፈታት አለባቸው ሁሉም ግጭቶች ሁሉም አለመግባባቶች በዚህ መፍታት አለብን የሚል እምነት ነበር። በዚህ ምክንያት ይሄኛ ምክንያታዊ ሀሳብ ሳይደመጥ ቆይቷል። ጭራሽ አድማጭም አልነበረም። እንዲያውም በዛም በኩል ጁንታ ነው የሚሉን፣ በህወሓት በኩል ደግሞ ባንዳ ይሉናል። በዚህ መሀል ነው የኖር ነው። አሁን ሁኔታዎች ተቀያይረዋል፣ ተለውጠዋል። የሽግግር መንግስቱም አንዳንድ ደህና አዝማሚያዎችን ማሳየት ጀምሯል። ተወንትስኖችን አግኝቻለሁና ፖለቲካ ምህዳሩን ከፈት እናደርገዋለን የሚል አስተያየት አላቸው። ይሄን ካደረጉ ማለት መሰረታዊ ለውጥ ራሳችን የምናመጣው ነው። ግን ይሄ ፖለቲክ ምህዳሩ ትንሽ ከተከፈተ ግን በጣም እንደምንጠክር እናያለን። አሁንም ብዙ ወጣቶች፣ ብዙ ምሁራን ወደ ፓርቲው እየመጡ እየተመዘገቡ ናቸው። ተስፋ አለን። ግን ደግሞ በጦርነቱ የተሳተፉ በርካታዎች ደግሞ የተፈናቀሉትም ሑመራ አካባቢ፣ ይሄ ምዕራብ አካባቢ የነበሩ አባሎቻችን ተፈናቅለው የት እንዳሉ ማድራሻቸው ማግኘት አልተቻለም። በቲዲኤፍ ያሉትም እንዲሁ ለማሰባሰብ እየሞከር ነው ያለ ነው። እኛ አቋም እንዳልነው ነገሮች በሰላም መፈታት አለባቸው የሚል ነው። ይሄ የውጭ ጣልቃ ገብነት ኢትዮጵያ ውስጥ ያብቃ። በሀገር ውስጥ ደግሞ በውይይትና በድርድር ነው መፍትሄ መምጣት ያለበት። ጦርነቱ ያወድመናል። ስለዚህ ይህን አለዝ ወይ መሄድ እንቅስቃሴ ነው ስናደርግ የነበር ነው። ሆኖም በትግራይ ሕዝብ ላይ ይደርሱ የነበሩ በሌላውም አካባቢ ይደርሱ የነበሩ ጥቃቶች፣ ጥፋቶች እና ውድመቶች ግን እንቃወም ነበር። በመሰረቱ ስንቃወም ቆይታ ነው። ለዚህም ከፍለንበታል፣ ዋጋ ከፍለንበታል። ያም ሆነ ግን እንግዲህ የእኛ ወጣቶችም የእኛ አባላትም ልክ እንደ ትግራይ ህዝብ አካል ነሻዕቢያ ግፍ የሌሎችም ኃይሎች በትግራይ ውስጥ ያሳደሩት የፈጸሙት ግፍ ተቃውመው ቲዲኤፍ ውስጥ በራሳቸው ውሳኔ እንደ ሌላ ወጣት በዚህ እንዳለው በርካታዎች ተሳትፈዋል እና እንደገና ፓርቲውን አደራጅተን አነቃቅተን በክልላችንም ይሁን በዚህ በሀገር አቀፍ ደረጃም ተደማጭ የሚሆን ፓርቲ ለመፍጠር እየተንቀሳቀስ ነው ያለው።
አመሰግናለሁ።
እኔም አመሰግናለሁ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቀዳሜ ምሽት መስተናዶ ይቀጥላል። በመከታተል ላይ የምትገኙት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ሬዲዮ ጣቢያ ስርጭትን ነው። በዌብሳይታችን amharic.vnews.com ላይ እንገኛለን። እንዲሁም @amharic የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voaamharic ብላችሁ ደግሞ በትዊተር ገጻችንም ላይ ተከተሉን። አሁን የፕሮግራም ማሳሰቢያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ሰምት ይችላልላችሁ። የአሜሪካ ድምጽ VOA።
አድማጮች፣ ተከታዩ የሙዚቃ ቃና ነው። ቀጣዩን ግማሽ ሰዓት እንግድ ወልዴ ካስተናዳቸው ጣዕም ያላቸው ዜማዎች ጋር አብራችሁ ይቆያል። ወደዛው እንለፍ።
ጤናስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዲህ ወልዴ ነኝ። የሮክ ኤንድ ሮል ንግስት እንደሆነች የሚነገርላት ቲና ተርነር በ83 ዓመቷ ባለፈው ረቡዕ ከዚህ ዓለም በሞት ተለይታለች። በ1960ዎቹ አይክ ተርነር ከተባለው የቀድሞ ባለቤቷና ኪንግስ ኦፍ ሪትም ባንድ መሪ ጋር ወደ ሙዚቃው መድረክ በመምጣት ታዋቂነትን ያገኘችው ቲና ተርነር አሁን የደረሰችበት ዝና ላይ ደረሰችው ባንዱ ከፈረሰ ከ10 ዓመታት በኋላ በእንደ አውሮፓውያን አቆጣጠር 1984 በግሏ በለቀቀችው ፕራይቬት ዳንስ በተሰኘው አልበም ነበር። በዛ አልበም ውስጥ ካሉ ዘፈኖች ታዲያ What's Love Got to Do With It ተጠቃሽና ተወዳጁ ነው። እኔም ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ። What's love got to do with it?
You must understand the touch of your hand makes my pulse react, that it's only the thrill of boy meeting girl while possess a track. It's physical.
What's Love Got to Do With It በወቅቱ የአመቱ ምርጥ ዘፈን ሆኖ የግራሚ ተሸላሚ እንድትሆን አቅቷታል። በBillboard Hot 100 ላይም አንድ ቁጥር ላይ ደረሰ ብቸኛ ዘፈኗ ነበር። ቲና ተርነር ለ10 አመታት በስዊዘርላንድ ኖራለች። እንደውም ለ20 አመታት በዛ ሀገር ከኖረች በኋላ የዛሬ 10 አመት ገደማ የአሜሪካ ዜግነቷን መልሳ ስዊዘርላንድ ላይ ሆናለች። ቲናን በዚሁ እንሰናበታለን። የሙዚቃ ቃና ይከተላል። ከአስር ቀናት በፊት የተለቀቀ ነው። የዜማው ርዕስ ጥሩ ሙዚቃ ይሰኛል። ወግዳይት ያቀንቃኙ ስም ነው። ፈልቀሽ የተገኘሽ ከሽፐርት ራስ፣ ከቤትሆቨን ናላ፣ ከሞዛርት መንፈስ፣ ከሾፔን ትካዜ፣ ከያሬድ ልቦና፣ አሳምሮ ሰራሽ ዳዊት እንደገና። ወግዳይት የዓለም ምርጥ የሙዚቃ ጭንቅላቶችን ያነሳሳል። በዚህ ጥሩ ሙዚቃ በተሰኘ ድንቅ ስራው የወግዳይትን ጥሩ ሙዚቃ የተሰኘውን ዜማ ነበር ያደመጥነው። የሙዚቃ ቃና ይቀጥላል። የማስተናግዳችሁ እንግዲህ ወሌ ነኝ። ፊሊንግ ጉድ በኒና ሲሞን።
Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day. It's a new life for me, yeah. It's a new dawn, it's a new day. It's a new life for me. Ooh, 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 ooh. And I'm feeling good. I'm feeling good.
dragonfly out in the sun. You know what I mean, don't you know? Butterflies all having fun. You know what I mean? Sleep in peace when day is done. That's what I mean. And this old world is a new world and a bold world for me. Stars, when you shine, you know how I feel. Send out the pine, you know how I feel.
የዛሬ 20 ዓመት ገደማ ከዚህ ዓለም የተለየችው ኒና ሲሞንን በተመለከተ ሲሞንን አንድ ግሩም ዜና ተሰምቷል። ዘፋኝ፣ ገጣሚ፣ ግሩም ፒያኖ ተጫዋችና የሰባዊ መብት ተሟጋች ነበረችው ኒና ሲሞን። በልጅነት ዘመኗ በሰሜን ካሮላይና ከወላጆቿና ከወንድሞቿ ጋር ተኖርበት የነበረውን ባለ 3 ክፍል ቤት አሳድሶ ወደ ሙዚየምነት ለመቀየር በተዘጋጀ የስዕል ጨረታና ራት ግብዣ ላይ 6 ሚሊዮን ዶላር ተገኝቷል። የኋላ ታሪኩ እንዲህ ነው። ኢትዮጵያዊ አሜሪካዊቷ ጁሊ ምህረቱን ጨምሮ 4 አሜሪካዊ ሰዓሊዎች በመፍረስ ላይ የነበረውን ቤት ከ6 ዓመታት በፊት በ95,000 ዶላር ከገዙ በኋላ ሌግስ ከተባለ ድርጅትና ከቴኒስ ኮከቧ ቪነስ ዊሊያም ጋር በመተባበር ተጨማሪ ገንዘብ ለማግኘትና ቤቱን ወደ ባህልና ቱሪዝም ሙዚየም ለመቀየር ጥረት አደረጉ። ተሳካላቸው። ከተሸጡት ስዕሎች ውስጥ ታዲያ ከፍተኛውን ዋጋ ያወጣው ኢትዮጵያ አሜሪካዊቷ ጁሊ ምህረቱ የሳለችውና ኒው ዳውን አዲስ ንጋት ብላ የሰየመችው ስዕል ነው። 1.6 ሚሊዮን ዶላር ተሽጧል። በመከታተል ላይ የምትገኙት የሙዚቃ ቃናን ነው። እስከ 4 ሰዓት አብሬያችሁም ቆየው እንግዲህ ወሌ ነኝ። አባብዬ ወጣቱ ድምጻዊ ስቴፋኖስ ቶማስ በቅርቡ የለቀቀው ዜማ ነው። እንደምትወዱት ተስፋ አደርጋለሁ። በመከታተል ላይ ያላችሁት የሙዚቃ ቃናን ነው። ይረገም ይልቤ ከሙልቀን መለሰ ድንቅ ዜማዎች አንዱ ነው። ታምር ግዛውም ግሩም አድርጋ ተጫውተዋለች። My Girl ዘመን የማይሽረው በ Temptations የተዘመና ግማሽ ምዕተ ዓመት ሊያስቆጥር የደረሰ ዜማ ነው። ለዛሬ የሙዚቃ ቃና የመጨረሻ ምርጫዬ ነው። አብሪያችሁ አመሽሁት እንግዲህ ወልዴ ነኝ። የሳምንት ሰው ይበለን። ሰላም።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀቅን። ብርሃን አይሉ ስርጭታችንን ስታቀናብርልን አምሽታለች። ጽዮን ግርማ ደግሞ በአርቶቱ አብራን ነበረች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ የመርሃ ግብሩ አስተናጋጅ ኤደን ገረመው ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።